ሰላም ጤና ይስጥልኝ እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ እለታዊ የጋቢና ቤ መሰናዶ ጀመረ የምሽቱ ተራ አስተናጋጅ ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁ የምዘልቅ ይሆናል ከሁሉ አስቀድመን አብራችሁ ስለምታመሹ እያመሰገንን ለእለቱ የያዝናቸውን ዘገባዎች እናስተዋውቃችሁ
ቀጥሮ ወደ ስራ ማስተባበራት ብቻ ሳይሆን አገልግሎትን ለህዝባችን ጥራት ያለው ፍትሃዊነት ያለው አገልግሎትን ለህዝባችን ተደራሽ ማድረግ የሚችል የሰው ኃይል ማስተማራት ነው ትልቁ እቅድ
የኢትዮጵያ የጤና ሚኒስቴር በቀጣዮቹ 3 አመታት ውስጥ ወደ 6000 የሚጠጉ የጤና ባለሙያዎችን እንደሚያጠር አስታውቋል ይህን በተመለከተ ዘገባለን በሌላ በኩል በእጅ የተቆላ ቡና ለገበያ መታቀርብ ወጣት እንግዳም ይዘናል የሰማችኋት ወጣት ቤተልሔም ስዩምን ነው የሄለን ቡና መስራችና ስራ አስኪያጅ ናት እሷን እንግዳ አድርገናታል ስፖርትና ሌሎች ጥንቅሮችንም ይዘናል አብራችሁን እንድታመሹ በአክብሮት በድጋሚ እየጋበዝን አሁን ሀብታሙ ስዩም ካለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል
አመሰግናለሁ ኤደን ሀገራቸውን ወደ ዲሞክራሲ በሰላማዊ መንገድ መሸጋገር አለመቻላቸውን በምክንያትነት በመጥቀስ የሱዳኑ ጠቅላይ ሚኒስትር በገዛ ፈቃዳቸው ስልጣናቸው ለቀዋል። አብደላ ሐምዶክ ውሳኔያቸውን ካስታወቁ በኋላ ሀገሪቱ በሌላ የፖለቲካ ውጥረት ውስጥ ወድቃለች። በሀገሪቱ ቴሌቪዥን በተላለፈ ንግግራቸው ሐምዶክ አፍሪካዊቷ ሀገር ወደ አደጋ እንዳትገባ ጸጥታ፣ ሰላምና ፍትህ ለማስፈን ደም መቃባትን ለማስቀረት የተቻላቸውን ሁሉ ማድረጋቸውን ገልጸዋል። አሁን ግን ሌላ ሰው ሀገሪቱን ወደ ሲቪል ዲሞክራሲያዊት ሀገር እንድትሸጋገር የመሪነት ኃላፊነቱን የሚረከብበት ወቅት መሆኑንም አስታውቀዋል። ከወር ዘግ ባለው ጊዜ በፊት በወታደራዊ ኃይሉ ከስልጣናቸው ከተወገዱ በኋላ ዳግም ወደ ኃላፊነት መመለሳቸው በተነገረ ማግስት ነው። ወደ ስልጣን የተመለሱት ሀገሪቱን ወደ ታቀደው የ2023 ጎርጎሳውያኑ ዘመን ምርጫ ለማድረስ ከጦር ኃይሉ ጋር ከተስማሙ በኋላ ነበረ። ዓለም አቀፍ እውቅና የተቻራቸው ኬንያዊው የተፈጥሮ ሀብት ተንከባካቢና የሰው ልጅ ጥንታዊ ቅሬታዎች አጥኚ ሊኪ በ77 ዓመታቸው ከዚህ ዓለም በሞት ተለዩ። ሊኪ የሰው ልጅ ዝግመተ ለውጥ መነሻው አፍሪካ እንደሆነ የሚያረጋግጡ ግኝቶችን አበርክተዋል። በቆዳ ካንሰር፣ በኩላሊትና ጉበት በሽታዎች እየተሰቃዩም ቢሆን በስተርጅና ዘመናቸው በርካታ የጥናት ስራዎች ተሳታፊ ሆኗል። የኬንያ ፕሬዚደንት ኡሁሩ ኬንያታ የሪቻርድ ሊኪን ህልፈት ለሀገሪቱ ህዝቦች በቴሌቪዥን ብቅ ብለው አርድተዋል። ሊኪ ይበልጡን ከሚታወቁባቸው መካከል በ1972፣ 75፣ 81ና 84 የጎርጎሳውያኑ ዘመን የመሯቸው ሆሞ ሀቢለስና ሆሞ ኢሬክተስ የተሰኙ ጥንታዊ የሰው ልጅ ቅሪቶች የተገኙባቸው አሰሳዎች ይጠቀሳሉ። ሁሉም ወደ 2 ሚሊዮን ዓመታት ከሚጠጋ ዓመት በፊት የነበረን የሰው ልጅ ዝግመተ ለውጥ ጠቋሚ ተደርገው ይቆጠራሉ። ሊኪ በቅርብ ዓመታት ውስጥ የኬንያ የዱር እንስሳት ጥበቃ አገልግሎት KWS ተቋም አመራር በመሆን ለጥርሳቸው ተብለው የህገ ወጥ አደን ኢላማ የሆኑ ዝሆኖችን ህይወት ለመታደግ ከፍተኛ እንቅስቃሴ አድርገዋል። ዘገባው የፈረንሳይ ዜና አገልግሎት ነው። በእጅጉ ተላላፊ የሆነው የኦሚክሮን ቫይረስ በከፍተኛ ሁኔታ እየተዛመተ ባለባት በዩናይትድ ስቴትስ የሀገሪቱ የመከላከያ መስሪያ ቤት ኃላፊ ሎይድ ኦስቲን በኮቪድ-19 መያዛቸውን አስታውቋል። የፔንታገን ኃላፊ መካከለኛ የህመም ምልክት እንደታይባቸውና ለቀጣይ 5 ቀናት ራሳቸውን አግልለው በቤታቸው እንደሚቀመጡ ባስተላለፉት መግለጫ አስታውቋል። ኦስቲን ክትባትና የማጠናከሪያ ክትባት መውሰዳቸውን፣ ይህም የበሽታው ተጽዕኖ መጠነኛ እንዲሆን እንዳገዛቸው አስታውቋል። ክትባቶች ይሰራሉ፣ የጦር ሰራዊታችን የህክምና መስፈርትም ሆነው ይቀጥላሉ። ለማጠናከሪያ ክትባት ብቁ የሆኑ ሰዎች ሁሉ ክትባቱን እንዲወስዱ አበረታታለሁ ብለዋል ሎይድ ኦስቲን። ከህመሙ ስሜት ከአንድ ሳምንት ከሚልቅ ጊዜ በፊት ከፕሬዚደንት ጆ ባይደን ጋር መገናኘታቸውን አስታውቀዋል። በዚያ ወቅት ከቫይረሱ ነጻ እንደነበሩም ተናግረዋል። በኃላፊነታቸው እንደሚቆዩና ቁልፍ ስብሰባዎችንና ውይይቶችን እስከተቻለ ድረስ በርቀት መገናኛ ቴክኖሎጂዎች ታግዘው እንደሚሳተፉም አስታውቀዋል። በአሜሪካ የህግ መወሰኛ ምክር ቤት ህንፃ ላይ የኃይል ጥቃት ከተቃጣ 1 ዓመቱ በተጠጋበት በአሁኑ ሰዓት አሜሪካውያን የሀገራቸው ዲሞክራሲ ባህል ጤንነት እንደሚያሳስባቸው እየገለጹ ይገኛሉ። እሁድ ዕለት በታተሙት 2 የህዝብ አስተያየት ስብስቦች ላይ ስሜታቸውን ከገለጹት መካከል 1/3 በመንግስት ላይ የኃይል እርምጃ መውሰድ አንዳንድ ጊዜ ፍትሐዊ እንደሆነ አስታውቀዋል። በቀድሞ የሀገሪቱ ፕሬዚደንት ዶናልድ ትራምፕ ደጋፊዎች የተመራው የጥር 6ቱ የኮንግረሱ ላይ ጥቃት እየጨመረ ያለው የፖለቲካ ነውጥ አስደንጋጭ ማሳያ ነው፣ የአሜሪካ ዲሞክራሲም አደጋ ውስጥ ነው ሲል በሲቢኤስ የዜና አውታር በኩል ከተሰባሰቡት የህዝብ አስተያየቶች መካከል ሁለት ሶስተኛው አመላክቷል። በሌላ በኩል ደግሞ አሜሪካውያን በሀገራቸው የዲሞክራሲያዊ ሁነት የነበራቸው በ2002 የጎርጎሳውያኑ ዘመን ከነበረው 90% መጠን ወደ 54% አሽቆልቁሏል ሲል የዋሽንግተን ፖስት እና የሜሪላንድ ዩኒቨርሲቲ የጋራ የህዝብ አስተያየት ቅኝ አሳይተዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የሰኞ ምሽት ታህሳስ 25/2014 ዓ.ም የጋቢና ቤ መሰናዶ ይቀጥላል። ለዕለቱ አብይ ወዳደረግነው ርዕስ እንሻገራለን። ከቅርብ ዓመታት ወዲህ በርካታ የጤና ባለሙያዎች ስራ አጥ እየሆኑ እንደመጡ እየታየ ነው። ይህን ተከትሎም ኢትዮጵያ የጤና ሚኒስቴር በሚቀጥሉት 3 ዓመታት ውስጥ ከመደበኛ የመንግስት ቅጥር ውጪ ከ6000 በላይ ሐኪሞችን ለመቅጠር መዘጋጀቱን በቅርቡ አስታውቋል። ይህም በተመለከተ ፀሐይ ዳምጠው ተከታዩን አድርሳናለች።
በኢትዮጵያ በተለያዩ አካባቢዎች ተመራቂ ሐኪሞች ከስራ ውጪ ሆኖ የሚከርሙበት ሁኔታ ሰፊ እንደሆነ ይነገራል። ላብነትም በአማራ ክልል ከ500 በላይ ሐኪሞች ተመርቀው ከስራ ውጪ ሆነው ተቃውሞ ሲያሰሙ እንደነበር የቅርብ ጊዜ ትውስታ ነው። አሁን በሀገር አቀፍ ደረጃ የጤና ሚኒስቴር ሐኪሞቹን ወደ ስራ ለማስገባት እየሰራ መሆኑን ጠቅሟል። ሐኪሞቹን ወደ ስራ ለማስገባት ከመሰራው ስራ ጎን ለጎን ህብረተሰቡ ጥራት ያለው የሕክምና አገልግሎት እንዲያገኝ ሁሉም ኃላፊነቱን መወጣት አለበት ሲሉ የጤና ሚኒስትር ዶክተር ሊያ ታደሰ ተናግረዋል።
እንግዲህ ይህንን ፕሮጀክት ዛሬ ላውንች ስናደርግ ሁሉም የራሱ ኮሚትመንት አለው። እንግዲህ ቀጥሮ ወደ ስራ ማሰማራት ብቻ ሳይሆን ቅድም እንዳስቀመጥነው በትራንስፎርሜሽን እቅዳችን ላይ ትልቁ ነገር ብቃት ያለው፣ ተነሳሽነት ያለው፣ ርህራሄ ያለው አገልግሎትን ለህዝባችን ጥራት ያለው ፍትሐዊነት ያለው አገልግሎትን ለህዝባችን ተደራሽ ማድረግ የሚችል የሰው ኃይል ማሰማራት ነው ትልቁ እቅድ። ስለዚህ ቅጥርን የማከናወን ብቻ ሳይሆን በዚህ መልኩ አገልግሎቱን ጥራት አብሮ የሚያሳድግ በስቀመጥነው ራዕይ መሰረት አብሮ የሚሄድ ድጋፍ የማድረግ ነው። ከዚህ ጎን ለጎን እንግዲህ በዚህ ፕሮጀክት ውስጥም አስፈላጊ ስልጠናዎችን የማድረግ ተገልጋይ ተኮር የሆኑ አገልግሎቶችን መስጠት እንዲችሉ በተለያዩ ዘርፎች ትልቅ ትኩረት ብንሰጣቸው የእናቶች፣ የህፃናት፣ የስነ ተዋልዶ ጤና፣ ሌሎችም በአሁኑ ሰዓት ደግሞ በተለያየ ግጭት ውስጥ እንደምንገኝ በዛ ውስጥ ቶሎ መልሶ በማቋቋም ሂደት ውስጥም የሚመደቡም ይኖራሉ። ስለዚህ ያንን ሂደት ደግሞ ስልጠናዎችን በመስጠት የተለዩ ድጋፎችንም ለማድረግ የሰንተር ፎር ኢንተርናሽናል ሪፕሮዳክቲቭ ሄልት ትሬኒንግም በዚሁ ድጋፍ ስለሚያደርግ በዚህም ጉዳይ እንግዲህ ብዙ ውይይት እንደተደረገበት አምናለሁ። እጅግ አድርጌ ለማመስገን እወዳለሁ።
ከቅርብ ጊዜ ወዲህ በሀገር አቀፍ ደረጃ በሚባል ሁኔታ በባጀት እጥረት ብዙ የሰለጠነ የሰው ኃይል ከስራ ውጭ ሆኖ ቆይቷል ያሉት ዶክተር ሊያ አሁን ለሚቀጥሉት 3 ዓመታት የተያዘው ይህ ፕሮጀክት ለተመራቂ ሐኪሞች ትልቅ የስራ እድል ነው ሲሉ ተናግረዋል።
ይሄ ፕሮጀክት እንግዲህ በጣም በጣም ትልቅ ውጤት ነው ብዬ አምናለሁ። ምክንያቱም በርካታ ሐኪሞች በዚህ ሰዓት ተመርቀው እንግዲህ ከብዙ ኢንቨስትመንት በኋላ ነው ሐኪሞቻችን የሚመረቁት። እንደምታውቁት ብዙ መዋለ ንዋይ ፈሶ ነው በየዩኒቨርሲቲዎቻችን። እነሱም ብዙ ጊዜያቸውን አቃጥለው ነው ከዛ በኋላ ስራ ውስጥ ገብተው አለማገልገል ማለት ትልቅ ለእነሱም ፍራስትሬሽን ለሁላችን ትልቅ ፍራስትሬሽን የነበረ አጀንዳ ነው የሆነ አጀንዳ ነው። በጋራ ይሄን ለመፍታት መቻል ትልቅ መርታ ስለሆነ ሁላችንንም እንግዲህ አዳዲስ ምሩቃን ሐኪሞችም እንግዲህ እዚህ ባይኖሩም ብዙዎቹ በተለያየ መንገድ የሚከታተሉ ይኖራሉ። እነሱንም ለዚህ ይሄ ፕሮጀክት በዛሬው ዕለት በዚህ መልኩ በይፋ መጀመሩን እንኳን ደስ አላችሁ ለማለት እወዳለሁ። ሁላችንንም እንኳን ደስ አለን።
ኢትዮጵያ በሕክምና ዘርፍ የሰለጠነ የሰው ኃይል እጥረት ያላት ሀገር ብትሆንም በገንዘብ እጥረት ሳቢያ በብዙ ባጀት ብዙ ዓመት በትምህርት ላይ ያሳለፉ ተመራቂ ሐኪሞች ከስራ ውጪ ለመሆን ተገዷል ያሉት ደግሞ በጤና ሚኒስቴር የሰው ሀብት ዳይሬክተር ናቸው። የሰው ሀብት ዳይሬክተሩ አቶ ሀብታሙ ደምሴ አሁን ይፋ የተደረገው ፕሮጀክት በፈረንጆቹ አቆጣጠር በ2022 ከ2800 በላይ ሐኪሞችን ወደ ስራ የሚያስገባ ነው ብለዋል።
ማህበረሰባችን ብዙ የጤና ባለሙያዎችን የሚፈልግ እንደሆነ ጥናቶች ያሳያሉ። የዓለም ጤና ድርጅት ስታንዳርድ እንደሚያሳየው የጤና ባለሙያዎች የሐኪም ከህዝብ ጥምረታ ያለው ገና 1/4 ላይ ነው ያለ ነው። ብዙ መስራት ይጠበቅብናል ማለት ነው። እያሰለጠንን ነው፣ ለውጦች አሉ። አሁንም ግን ብዙ ማሰልጠን ይጠበቅብናል። ያንን እውን ስናደርግ በሌላ መልኩ ደግሞ ባለሙያዎችን ወደ ኢንዱስትሪ ወደ ጤና ተቋማት አሰማርቶ አገልግሎት እንዲሰጡና ህዝቡም ከነሱ እንዲጠቀም ከማረጋ አንፃር በአንድ አሰራር ብቻ በመንግስት ቁጥጥር ሁሉን ነገር መፍታት አስቸጋሪ ስለሚሆን ያንን አውዱን ለማስፋት አንፃር የቁጥጥር አማራጮችን እያሰፋን እያጠናን ያለንበት ሁኔታ አሉ። ብዙ አማራጮች ተጠንተው ፍጻሜ አካባቢ ላይ ያሉ ዶክመንቶች አሉ። ይሄ እንግዲህ ዛሬ ኦፊሻሊ ላውንች ያደረግነው አንዱ የቁጥጥር አማራጭ ነው ማለት ነው። ይሄ የቁጥጥር አማራጭ የልማት አጋር ድርጅቶቻችን እንዲሁም የፌደራል መንግስትና የጤና ሚኒስቴር በጋራ መሆን ከክልል ጤና ቢሮዎች ጋር በጋራ ወጪ ሐኪሞችን ለሶስት አመት ፕሮጀክት ቀጥረ ደስራ የምናስገባበት ነው። እንግዲህ የሚቀጠሩ ሐኪሞች ከዚህ በፊት ተመርቆ ስራ ያላገኙ ስራ ፈት ሆነው ለጊዜው ስራ በማጣት በተለያዩ ነገሮች ላይ ተሰማርተው ያሉትን እነሱን በመልቀም ሞቢላይዝ በማድረግ ወደ ጤና ተቋማት እናሰማራበት አይነት ፕሮጀክት ነው። ይሄ ፕሮጀክት ለቀጣይ 3 አመት የሚቀጥል ነው የሚሆነው። በቀጣይ 3 አመት ውስጥም አንድም ያልተቀጠሩና ስራ ያጡትን ወስዶ የሚግነት ፕሮጀክት ነው። በሌላ መንገድ ደግሞ በቀጣይም የሚቀጠሩትንም እንደ አንድ የስራ እድል አማራጭ ስለሆነ ያንንም እየጋበዘ እየተቀበለ እየቀጠረ የሚሄድ አይነት የፕሮጀክት ፍልስፍና ያለው ፕሮጀክት ነው።
አቶ ሀብታሙ አክለው ይህ ፕሮጀክት ለሶስት አመታት ይቆያል እናም የክልል መስተዳደሮችና የፌደራል መንግስት በጋራ ስራውን ያስቀጥላሉ ሲሉም ተናግረዋል።
ፕሮጀክቱ ይሄ አሁን ዛሬ ላውንች ያደረግነው ፕሮጀክት የሶስት አመት ፕሮጀክት ነው። እንግዲህ የመጀመሪያው በፕሮጀክት አመት ላይ ወደ 2898 ሐኪሞችን እንቀጥራለን ብለን ኦልሬዲ ለዚህ በጀቱም ከልማት አጋር ድርጅቶችና እንዲሁም ከመንግስት ማች ተደርጎ በጋራ ጸድቆልናል። ይሄ በቀጣይ ሳምንታት ውስጥ ወደ ተግባር ነው የሚገባው። በክልል ደረጃ ደግሞ የነዚህን ሐኪሞች አስፈላጊውን ህጋዊ ጥቅማ ጥቅም የመስራት ስራ ነው የሚሰሩት። በዚህ አመት 2898 እንዳልኩት ይሄን ሰማራለን። በቀጣይ 3 አመት ውስጥ ግን ከ6156 ሐኪሞች በላይ ወደ ይሄንን አመት ጨምሮ ወደ ስራ ለማስገባት በዚህ ፕሮጀክት አቅደን ይዘናል። እንግዲህ ፕሮጀክቱ ላይ ሞቢላይዝ የምናደርገው በጀት ገንዘብ ነው የሚወስነው። ከዚህ በላይም ልንሄድ እንችላለን ማለት ነው በቀጣይ አመታት በምንሰራቸው ስራ። ይሄ እንግዲህ አንዱ አማራጭ ነው። ከዚህ ውጪ ኖርማል የመንግስት ቅጥር ሂደት ክልሎች የሚያደርጉት፣ ጤና ተቋማት የሚያደርጉት፣ መንግስት የሚያደርገው ይቀጥላል።
አዲሱ ለተመራቂ ሐኪሞች አማራጭ የስራ እድል ከመንግስት መደበኛ ቅጥር ጋር አይገናኝም ያሉት አቶ ሀብታሙ በየአመቱና እንደ አስፈላጊነቱ መንግስት በየጊዜው የሚያከናውነው የሐኪሞች ቅጥር በመደበኛው የሚቀጥል ይሆናል ሲሉም ጨምረው ገልጸዋል። ከዚህ ቀደም የኢትዮጵያ ሐኪሞች የቅጥር ሁኔታ ላይ ያላቸው ቅሬታ ላይ ያሰሙትን ተቃውሞን በተመለከተ መዘገባችን ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ይህ ከአሜሪካ ድምፅ ዋሽንግተን ዲሲ በየዕለቱ የሚተላለፍላችሁ የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶ ነው። ዝግጅቶቻችን ይቀጥላሉ። ዝግጅቶቻችንን ለመከታተል በሬዲዮ ቴሌቪዥን፣ በቪኦኤ አምሃሪክ የፌስቡክ ገጽና ድረገጽ እንዲሁም ደግሞ በኢትዮሳት ሳተላይት ላይ ልታገኙ ትችላላችሁ። ወደ ተከታዩ ዘገባ ደግሞ እንሻገር። ሁለተኛው ዝግጅታችን ወጣት ስራ ፈጣሪዎቹ ቤተልሔም ስዩም ጋር ያስተዋውቀናል። የሄለን ቡና መስራችና ስራ አስኪያጅ የሆነችው ቤተልሔም ስዩም በሀያዎቹ የእድሜ ክልል ውስጥ የምትገኝ ሲሆን ተወልዳ ያደገችው በአርባ ምንጭ ነው። በሻሸመኔና በአዲስ አበባም አድጋለች። ቤተልሔም በአሁን ሰዓት በእጅ የተቆላ ቡና ለዓለም ገበያ እያቀረበች ሲሆን ቡናው ሙሉ ለሙሉ የሚቆላውም በሴቶች ነው። ከዚህ በተጨማሪም ከቡና የሚዘጋጁ የውበት መጠበቂያዎችን እያመረተች ትገኛለች። ከቤተልሔም ስዩም ጋር ቆይታ አድርጌ ነበረ። ቆይታችን ወደዚህ ስራ እንዴት እንደገባች ከምታስረዳበት ይጀምራል።
የተለያዩ ጓደኞች አሉ። እነዚህ ዩኒቨርሲቲ ስማርት ለኢንተርን ኦር ቮለንተር ሆነው የመጡ በእኔ እድሜ ክልል ውስጥ የነበሩ ልጆች ነበሩ እና ያኔ እዚህ ይለኛል ቲኔጅ ነበርኩኝ። ከነሱ ጋር ቡና ናፈረ እንጠጣም ስንል በዛው ምን ማድረግ ጀመርኩኝ። ቡና ቆላ እና ቡና ጌጦችን እሰራለሁ። ቡናውን ዘዝፌ ምናምን ማለት የአንገት ጌጥ፣ የጆሮ ጌጥ፣ የእጅ ብራዝሌት እያደረግኩ ስሰራ በአልቡ የኢትዮጵያ ባህል ወደ ሰሜኑ ክልል ስቴጅ የምታገኙ ነው። ከእሱ ጋር ቀላቅዬ ስለማደርገው ልዩ ውበት ነበረ። ሌላ ሰው ላይ የሚደገም ነገር አልነበረም እና ብሶ መውደድ ጀመረ። ከዛ ሪሊሲን ዝም ብዬ በነጻ ሰራላቸው ነበረ ማለት ነው፣ በጣም ቡናን ስለምወድ እና ከዛ በዚህ መሀል የአንድ ጓደኛ አባት ከኦስትሪያ ቪያና ይመጣል። ፕሮፌሰር ናቸው እና ቤት ሲመጡ ቤተሰቦች አዲስ አበባ ነው እና ቡና ፈላ ናቸው። ቡና ሳፈላላቸው ጠጡት ጉዳይ አሁንም እሳቸው እንዲመጡ አደርግና ቡና ፈላለሁ። እመጡ ቡና መጠጣት ጀመሩ። ከዛ የሚሄዱ ቀን ኢትዮጵያ አይደለም ምን ልስጣቸው ብዬ አውጥ ገባሁኝና ለምን ቡና ቆልቼ አልሰጣቸውም ብዬ 2 ኪሎ ቡና ቆላሁኝና ሸማኔ ዶርዜ የሚሰራው ሸማኔ አለ እሱ ዝብዬ አሸኩኝና እኔ እንደ አጋጣሚ ሆኖ የአርባ ምንጭ አካባቢ ስለተወለድኩኝ ከአርባ ምንጭ ዶርዜ 55 ኪሎ ሜትር ላይ ነው የሚገኘው። በፕላስቲክ ባግ ከማደርግ ለምን በዛ አልጠራም ብዬ ነው ያደረኩትና ደግሞ በጣም ነው የሚያምረው ማለት ነው ሸማኔ። ምናልባት እዛ መወለዴም ያንን ስላየው የሚሆና ተጽዕኖ አድርጎብኝ ይህንን ፕሮዳክት እንድጠቀም ያደረገኝ እና ዛሬ ላይም ያን እንደ ፓኬጂንግ የምጠቀመው ማለት ነው። የተለያዩ የሆነ ፓኬጂንጎች አሉ በነገራችን ላይ እና እንደዛ ነበረ እና የጀመርኩት። እሳቸው ምናሉኝ ኤለን አሉኝ ቡናውን ጠጥቶ ሲጨርሱ እዚህ ኢትዮጵያ ከመልቀቃቸው በፊት ለሶስት አመት ነበር የማይመጡት ቡና ሁሉም ቦታ ሁሉም ዓለም ላይ ሄጄ ዞር ያለ አሉ። አጋጣሚ ሆኖ ብዙ ትራቭል ያደረጉልት ሰው ናቸው። እንዳንቺ አይነት ቆንጆ ቡና ግን እዚህ ምድር ላይ ቀምሼ አላውቅም እና ቃል በቃል ስናገረው ቡና መክሊትሽ ነው ያለኝ ለመጀመሪያ ጊዜ እሳቸው ናቸው። እና ከዛ በኋላ ነው ቡና የኔ መሆኑን ያወቁት። ከዛ በኋላ ላይ በኋላ ነው ቡና ላይ በደንብ መተከፍ እና አጋጣሚ እሳቸውን ኤርፖርት ሸኝተን ከልጃቸው ጋር ስንመለስ ወደ 2000 ዩሮ እና 12000 ኢትዮጵያ ብር አስቀምጠውልኝ ነው ይሄ። ምክንያቱም በእጄ ቢሰጡኝ እንደማልቀበል አውቀዋል። ያኔ ስለ ገንዘብ ስለ ቢዝነስ አላውቅም ስለምወድ ብቻ ነው ዝም ብዬ ያደረኩት። እና እንደዛ ነው ቡና የተጀመረው።
ቀጣይ እርምጃሽ ምን ነበረ?
ገንዘቡን ወስደሽ በርግጥ ገንዘቡን በአግባቡ አላጠርኩበትም እውነት ለመናገር ግን ልምድ ሰጥቶኛል። ከዛ በኋላ እንዴት ነገሮችን ማኔጅ ማድረግ እንዳለብኝ ማለት ነው ትዝ ይለኛል። 200 ብር የገዛሁትን ቡና ቆልቼ አሽጌ አስተካክዬ ደሊቨር አድርጌ መልሼ 200 ብር ነበረ ትሸጥ ነበረው ማለት ያኔ የልጅነት ስራኔ ሰራ እንደነገርኩሽ ኢሜጅ ነበርኩኝ ማለት ነው። ማንም ሰው ቡና ላይ እንድሰራ ምናምን ሳይሆን በቃ ትምህርቴን ብቻ ነበረ ቤተሰብን ፎከስ እንዳደርግ የፈለገው። የሚያሳየኝ ሰው እንደዚህ አድርጊ እንደዚህ የሚለኝም ሰው አልነበረም። እና ከዛ በኋላ ግን እንዳልኩሽ ልምድ ሰጠኝ በደንብ እንዴት ገንዘብነት እንዳለብኝ እንዴት ነገሮችን ማድረግ እንዳለብኝ። መጀመሪያ ላይ ቡናን ከገበያ ነበረ ከዛ የነበረው የቡናው ጣም ተለያየ። ከጊዜ ወደ ጊዜ ከገበያ ሲገዥ ያው የተደበላለቀ ነገር አይደል ገበያ ውስጥ እንያለው። ከዛ ምን ሀሳብን ያመጣልኝ ደረገ ያ ብር ጠቅሞኛል ብዬ የማስበው ማንድም ለምንድን ነው ሄጄ ከገበሬው ማልገዛው ብዬ አስብኩና ከዛ ከገበሬው ለመግዛት ወደ ገበሬው ጋር ሲሄድ የገበሬው ህይወት በጣም እንዲነሳዝን ነበረ። ባለሀብቱን ገበሬ አይደለም አምሽ በጣም አነስተኛ በትንሹ የሚያመርቱትን ገበሬዎች ነው። ደላላ በመሀል እየገባባቸው እነሱ ሳይሆኑ መሀል ላይ ያለው ደላላው ነበር ተጠቃሚ የሆኑ ነበር። እዛ ሄጄ እንግዲህ ሄድኩት እኔ ቡና ከነሱ ልገዛ ነው እንዲህ ዝም ብዬ ሄጄ የምገዛ መስሎኝ ነበረ። ነገሮች እንዳሰባቸው ቀላል አልነበሩም። በዛው ግን የገበሬውን ህይወት እንዳስብ አደረገኝ። እና ምን እንዳስብ አደረገኝ ቡና ሄጄ ዝም ብዬ ገዝቼ እመጣለሁ ያልኩት ልጅ ገበሬዎች ጋር ቆይቼ ገበሬዎች እንዴት እንደሚኖሩ እያንዳንዱን ነገር ቤታቸው እየበላው ቤታቸው እየጠጣው እንዴት የሚኖሩ አየሁኝ። በዛውን ደግሞ ምን ማድረግ አለብኝ ብዬ ሳስብ ለምንድን ነው ገበሬው በአንዴ የሚከነሱ መግዛት አልችልም ወደፊትም ደግሞ ብዙ ኦርደር ባደርጋ ነው ማቅረብ ስለማይችሉ ብዬ እዛ አካባቢ ያሉት ጥቃቅን ገበሬዎችን በጋራ በማደራጀት ደላላ ሳይገባ ከነሱ ላይ መግዛት ጀመር።
ንግድ ብለሽ ሙሉ ለሙሉ ሄለን የሚል ነገር የጀመርሽው እንዴት ነበረ?
ለኢትዮጵያው ለኢንተርፕረስ ቀላል አይደለም ለመግባት አስታ ብቻ ይዘሽ መግባት አቺ እንደምታውቂው ይህ ባንክ ሲስተሙ ሁሉ ኢክላተራድ የቁሻል የሆነ ነገር ማድረግ ስትፈልጊ እንደዚህ ትባያለሽ። ቤት ተከራይ ይህናሪ ፍቃድ ለመስጠት የሚደረጉ ብዙ መንገዶች አሉ። ያ ነገሮችን በቀላሉ እንዳላደርግ አርጎብኝ ሀሳቤ ምንም ትልቅ እንኳን ቢሆን ነገሮችን ወሳሰቡብኝ አርጎብኛል። ያ ይሄ እንግዲህ የሀገሩ የሀገሪቱ ቢሮክራሲ ነው። ዳም ነው እኔ ናይሮቢ ላይ ኤክስቼንጅ ፕሮግራም 2020 በነበረታ እዛ ነው ላውንች ያደረግኩት ኦፊሻሊ ማለት ነው። ግን ኢትዮጵያ ውስጥ ለነበሩት በዛም 2018 እና 2019 ላይ ኢትዮጵያ ውስጥ ለነበሩት ኤክስፓት ግሩፖች ብዙ ጓደኞች ነበሩ። ለእነሱ እና ሀገር ውስጥ ላሉ ለተለያዩ ድርጅቶች በሀገር ውስጥ ደረጃ ምርቶችን ይሸጥ ነበር። በጣም ይወዱት ነበር። በነገራችን ላይ ቡናችን በዚህ ተቆላ ቡና ነው። አንድ የባህሉን ለመጠበቅ ነው። ሁለት ደግሞ ከጤና አንጻር ነው። ብዙ ጊዜ እኛ የምንጠጣቸው በማሽን የተቆሉ ቡናዎች ናቸው። አንዴ ማሽን ይተከላል፣ በጣም ብዙ መጠን ያለው ቡና ይጨመርና በአንዴ ይቆላል። ያ ደግሞ ምን ያደርጋል? በቡና ውስጥ ካርቦን ዳይኦክሳይዱ እንዳይወጣ እዛው ያምቀዋል። ለዛ ነው ብዙ ጊዜ በማሽን የተቆላ ቡና ስንጠጣ ልባችን በጣም ነው የሚመታው። እና ከጤና አንጻር ነው አሁን ቤት ሲቆላ ግን ምንድን ነው የሚሆነው? ሙሉ በሙሉ ካርቦን ዳይኦክሳይዱ ማክሲማም ከአንድ ኪሎ በላይ በአንዴ መቁላት አይቻልም። ስለዚህ አንድ ኪሎ ሲቆላ ሙሉ በሙሉ እዛ ውስጥ ያለው ካርቦን ዳይኦክሳይዱ ይወጣል ማለት ነው። ስለዚህ ምንድን ነው አንድ ከጤና አንጻር ነው፣ ባህሉንም ከመጠበቅ አንጻር ነው። ሌላው ደግሞ ሁላችንም እናውቀዋለን። እኔ ኢትዮጵያዊ ስለሆንኩኝ አውቀዋለሁ ምን ያህል እንደሆነ። ለሴት ልጅ ደግሞ ስራ ማግኘት በጣም ከባድ ነገር ነው። ወጣት ሆነሽ ኤክስፒሪየንስ ከሌለሽ ማንም አይፈልግሽም። እና ምንድን ያደረኩት ባህሉን ለጆብ ክሪኤሽን ነው። ቡና በሴት ምን ቆላ በወንድ አይቆላ። ስለዚህ ያ ምን እንዳደርግ አድርጎኛል፣ ለሴቶች የስራ እድል እንድፈጥር አድርጎኛል። ስለዚህ ቡና ሙሉ በሙሉ የሚቆላ በሴቶች ነው፣ በእጅ ነው። ማሽን አንጠቀምም ለጊዜው ማለት ነው።
ምን ያህል ሴቶች ናቸው አሁን በስርሽ ያሉት? አንደኛው ጥያቄ ሲሆን ሁለተኛው ደግሞ ጥራትን መጠበቅ ወይም ደግሞ ምርቱ ተመሳሳይ እንዲሆን ከማድረግ አኳያ አላዳከትሽም ወይ? ይሄ ነገር
ወርኪንግ ኢንቫይሮንመንታችን መቀየር አለበት እና በእጅ ኳሊቲ ተመሳሳይ ነገር አስኳሊቲ ለመጠን ስለዚህ ከሰዎቹ ጋር ረዘም ያለ ጊዜ ማሳለፍ ነበረብን። ራሴም እየቆላ ትሬኒንጎችንም ሰጥቻቸው ማለት ነው። በነገራችን ላይ ማንም ሰው እንደዚህ ሴት ስለሆነች ብቻ መጣ አትኳል ትሬኒንግ ተሰጥቷቸው ቁጭ ብለው ወስደው ነገሩን በደንብ አንደርስታንድ አድርገው ወይ ገብቷቸው ነው እየቆሉት ያሉት። ለዛም ነው እንደ ቤታቸው ተሰምቷቸው የእኛ ድርጅት ብለን የምንጠራው እንጂ አሁን የኔ ያሉሽ ነው የሚያወሩት። ስለ ሄላን ቡና ነው አብረው የሚሰሩ ሴቶች ዌል ትሬንድ ናቸው ወይ ደግሞ ኤክስፐርት ማለት ይችላሉ። አሁን ላይ ያሉት 35 አሉ ከኔ ጋር ቋሚ 35 ሴቶች አሉ። ወደ 28 የሚሆኑ ደግሞ እንደዚህ ባስፈለገ ሰዓት እኛ ጋር መጥቶ ይቻሉ። ይህን የምልሽ ቡናውን የሚቆሉ ብቻ ነው። ደሊቨር አለን እንደዚህ ሀገር ውስጥ። እዛ እርሻ ጋር ደግሞ እኔ እርሻ የለኝም፣ ግን የእርሻ ባለቤቶች ላይ ወደ 50% የሚሆኑ ሴት ገበሬዎች ናቸው።
አድማጮቻችን ከቤተልሔም ጋር የጀመርነውን ቆይታ በነገው ምሽት የምንቀጥል ይሆናል። አሁን ኬኔዲ አባተ ከስፖርት ዘገባዎች ጋር።
ኢትዮጵያውያን አትሌቶች በሁለቱም ጾታ የአምስት ኪሎ ሜትር የዓለም ክብረ ወሰንን ሰበሩ። በስፔን ባርሴሎና በተደረገ የአምስት ኪሎ ሜትር የጎዳና ላይ ሩጫ ውድድር ኢትዮጵያውያኑ አትሌቶች እጅጋየሁ ታዬና በሪሁ አረጋዊ ክብረ ወሰን በመስበር አሸንፈዋል። በጎርጎሮሳውያኑ የ2021 የመጨረሻ ቀን አርብ ታህሳስ 22 በተካሄደው በዚህ ውድድር የ21 ዓመቷ አትሌት እጅጋየሁ 14 ደቂቃ ከ19 ሰከንድ በሆነ ሰዓት ከዚህ ቀደም በኬንያዊቷ ቢትሪስ ቼፕኮች ተይዞ የነበረው ክብረ ወሰን በ24 ሰከንድ በማሻሻል የክብረ ወሰኑ ባለቤቶች። እጅጋየሁ በተጠናቀቀው 2021 በ5000 ሜትር ውድድርም በሴቶች ሁለተኛውን ፈጣን ሰዓት ማስመዝገብ የቻለች አትሌት ናት። በወንዶች ምድብም እንዲሁ በባርሴሎና የ5 ኪሎ ሜትር ውድድር ክብረ ወሰን የተሰበረ ሲሆን 12 ደቂቃ ከ49 ሰከንድ በሆነ ሰዓት ክብረ ወሰኑን የሰበረው አትሌት በሪሁ አረጋዊ ነው። አትሌቱ ከዚህ ቀደም በኡጋንዳዊው ጆሹዋ ቼፕቴጌ የተያዘውን የርቀቱን ክብረ ወሰን በ2 ሰከንድ ነው ያሻሻለው። እሱን በመከተል ኬንያዊው ፒተር ማሩ ሁለተኛ ሲወጣ፣ ኔዘርላንዳዊው ማይክ ኦፐን ደግሞ ውድድሩን በ3ኛነት አጠናቋል። የክብረ ወሰኑ ባለቤት ኢትዮጵያዊው አትሌት በሪሁ መስከረም ወር ላይ በዙሪክ የ5000 ሜትር የዳይመንድ ሊግን ማሸነፉም ይታወሳል። በባርሴሎናው የ5 ኪሎ ሜትር ውድድር በሴቶች የክብረ ወሰኑን ባለቤት እጅጋየሁን ተከትላ ስዊድናዊቷ ምዕራፍ ባህታ ሁለተኛ ስትወጣ፣ 3ኛ የወጣችው ደግሞ ስፔናዊቷ ካርላ ዶሚንጉዌዝ ናት። ጥር አንድ ለሚጀምረው የአፍሪካ ዋንጫ ለመምዱን በማድረግ ላይ የሚገኘው የኢትዮጵያ ብሔራዊ ቡድን በአቋም መለኪያ ጨዋታ የሱዳናቸውን ረቷል። በካሜሮን ያውንዴ በሚካሄደው የ2021 የአፍሪካ ዋንጫ የሚሳተፈው የኢትዮጵያ ብሔራዊ ቡድን ከታህሳስ 14 ጀምሮ በስፍራው ተገኝቶ ዝግጅቱን በማድረግ ላይ የሚገኝ ሲሆን የዚሁ አካል በሆነ የወዳጅነት ጨዋታ ሱዳንን 3-2 አሸንፏል። በሳውዲ አረቢያ ሊያደርግ የነበረው ዝግጅት በኮቪድ-19 ምክንያት ያልተሳካለት ብሔራዊ ቡድኑ ውድድሩ እስኪጀመር ባሉት ጥቂት ቀናት ውስጥ አቋሙን ለመፈተሽ ያደርጋቸዋል ከተባሉት ሁለት የወዳጅነት ጨዋታዎች መካከል አንዱ ነው ባለፈው ሐሙስ ከሱዳናቸው ጋር ያደረገው። በዚህም ዋሊያዎቹ ድል ሲያደርጉ ሁለቱን ጎሎች አማኑኤል ገብረ ሚካኤል፣ ቀሪዋን አንድ ጎል ደግሞ ሽመልስ በቀለ ናቸው ያስቆጠሩት። ይህ በእንዲህ እንዳለ የብሔራዊ ቡድኑ አባል ሆነው ከተመረጡት 28 ተጫዋቾች አንዱ የባህር ዳር ከተማው መናፍ አወል በህመም ምክንያት ከቡድኑ ጋር እንዳልተጓዘ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በምትኩም ሌላው የባህር ዳር ከተማ የተከላካይ መስመር ተጫዋች አህመድ ረሽ ጥሪ ተደርጎለት ወደ ካሜሮን አቅንቶ ብሔራዊ ቡድኑን ተቀላቅሏል። በሌላ ዜና የካፍ ኤሊት ኢንስትራክተር አብርሃም መብራቱ በካሜሮን አስተናጋጅነት በሚካሄደው 33ኛው የአፍሪካ ዋንጫ ቴክኒካል ጥናት ቡድን አባል በመሆን የተመረጡ ሲሆን ስራቸውን ለማከናወን ከሶስት ቀናት በኋላ ሐሙስ ዕለት ወደ ካሜሮን ያመራሉ። ኢትዮጵያዊው ዓለም አቀፍ ዳኛ በአምላክ ተሰማ ደግሞ በውድድሩ ጨዋታዎችን እንዲመሩ በካፍ ከተመረጡ ዳኞች መካከል አንዱ መሆኑ የሚታወቅ ነው። ከጥር 1 እስከ ጥር 29 በሚቆየውና 24 ሀገራት በሚሳተፉበት የአፍሪካ ዋንጫ ውድድር ኢትዮጵያ በመጀመሪያው ምድብ ከአዘጋጇ ካሜሮን፣ ቡርኪና ፋሶና ኬፕ ቨርድ ጋር የተደለደለች ሲሆን ቀዳሚ ጨዋታዋንም በውድድሩ መክፈቻ ዕለት ከኬፕ ቨርድ ጋር የምታደርግ ይሆናል። የኦሎምፒክ ጨዋታዎች ከፖለቲካ ውጭ መሆን አለባቸው ሲሉ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት ተናገሩ። የዓለም አቀፍ ኦሎምፒክ ኮሚቴ IOC ፕሬዝዳንት ቶማስ ባች የጎርጎሮሳውያኑን አዲስ ዓመት በማስመልከት ባስተላለፉት መልእክት የቤጂንግ 2022 የክረምት ኦሎምፒክ ሰላማዊና ደህንነቱ የተጠበቀ እንደሚሆን አረጋግጠው የኦሎምፒክ ጨዋታዎችና IOC ከፖለቲካ ውዝግቦች ሁሉ ውጭ መሆን አለባቸው ሲሉም አቋማቸውን አንጸባርቀዋል። ፕሬዝዳንቱ ይህን ያሉት ቻይና ተፈጽማለች ያሉትን የሰብአዊ መብት ጥሰቶች በመቃወም ዩናይትድ ስቴትስና አጋሮቿ የዲፕሎማሲ ተአቅቦ በማድረግ በክረምት ኦሎምፒክ ዝግጅት ላይ የሚታደሙ ባለስልጣናትን እንደማይልኩ ካሳወቁ በኋላ ነው። የቤጂንግ 2022 የክረምት ኦሎምፒክ ጨዋታዎችን በጉጉት የተጠበቀን ነው እናም ውድድሩ የተሳካ እንዲሁም በተመክሯችን ላይ ተመስርተን ለሁሉ ሰው ደህንነቱ የተጠበቀ የኦሎምፒክ ጨዋታ እንደሚሆን እምነት አለን ሲሉም ባች የአዲስ አመት መልእክታቸውን ባስተላለፉበት ወቅት ተናግረዋል። የኦሎምፒክ ጨዋታ ሲነሳ ሁላችንም እኩል ነን፣ ተመሳሳይ ህግም ነው የምናከብረው ያሉት ፕሬዝዳንቱ ለዚህም ዓለም አቀፉ ማህበረሰብ ድጋፍ ሊያደርግ ይገባል ብለዋል። በሌላ ዜና ምንም እንኳን ከሰብአዊ መብት ጋር በተያያዘ ጫናዎች ቢበዙባትም ቻይና በመታስተናግደው የኦሎምፒክ ውድድር ዝግጅት የዓለምን ቀልብ ለመሳብ መዘጋጀቷን የሀገሪቱ ፕሬዝዳንት ተናግረዋል። ፕሬዝዳንት ጂ ጂንፒንግ ለኦሎምፒኩ ሀገራቸው ስለምታደርገው መሰናዶ ባደረጉት ንግግር ዓለም አይኑን ወደ ቻይና ያቀ ነው ቻይናም ዝግጁ ነች ብለዋል። ከአንድ ወር በኋላ ሊጀመር መርሃ ግብር የተያዘለት ይህ ውድድር ከተካሄደ ቤጂንግ የበጋና የክረምት ኦሎምፒክን ያስተናገደች በታሪክ የመጀመሪያዋ ከተማ ትሆናለች። በመጨረሻም የኮቪድ-19 ዳግም ማገርሸት በስፖርቱ ዓለም ላይ ተጽዕኖ በማሳደር ላይ ነው። በብሪታንያ በጥር ወር ሊካሄዱ የታቀዱ ሁሉም የቦክስ ውድድሮች እንዲታገዱ የሀገሪቱ የቦክስ ቁጥጥር ቦርድ ውሳኔ ያሳልፏል። ቦርዱ ይህን ውሳኔ ያሳለፈው በሀገሪቱ የኮቪድ-19 ስርጭት በከፍተኛ መጠን እየጨመረ በመምጣቱ ከሕክምና ክፍሉ ጋር በመማከር መሆኑን ያስታወቀው። በየካቲት ወርም ቢሆን የቦክስ ውድድሮች ሊጀመሩ የሚችሉት ከሕክምና ባለሙያዎች ጋር በመነጋገር ለመጀመር የሚያስችል ሁኔታ ከተፈጠረ ብቻ መሆኑንም ቦርዱ ይፋ አድርጓል። በዚህ ውሳኔ መሰረትም በክሪስ ኢዩባንክና ሊያም ዊሊያምስ መካከል በጎርጎሮሳውያኑ ጥር 20 በካርዲፍ ይካሄዳል ተብሎ በጉጉት ሲጠበቅ የነበረው ፍጥጫ ይሰረዛል ማለት ነው። የኮቪድ-19 ስርጭት መጨመር በሌሎችም ስፖርቶች ላይ ተጽዕኖ በማሳደር ላይ ሲሆን ስፔን የእግር ኳስ ስታዲየሞች ማስተናገድ ከሚችሉት የሰው መጠን 25% እንዲቀንሱ አዘዘች። ይህ ትዕዛዝ በጎርጎሮሳውያኑ ጥር 1 ተጀምሮ ቢያንስ ለአንድ ወር የሚቆይ ሲሆን በወሩ መጨረሻ በሚገኝ የግምገማ ውጤት ላይ በመመስረት ቀጣይ ውሳኔ እንደሚሰጥ የሀገሪቱ ባለስልጣናት አስታውቀዋል። በጣሊያንም መሰል ውሳኔ የተላለፈ ሲሆን በሀገሪቱ የሚገኙ የእግር ኳስ ስታዲየሞች ተመልካች የማስተናገድ አቅማቸው ከፍተኛው 50% እንዲሆን በመወሰኑ ክለቦች ትኬት መሸጥ አቁመዋል። የጣሊያን ስፖርት ሚኒስቴር ከአራት ቀናት በፊት በሰጠው መግለጫ ለአየር ክፍት በሆኑ ስፍራዎች የሚካሄዱ የስፖርት ዝግጅቶች የሚታዩባቸው ስታዲየሞች የተመልካች አቅማቸው ከ75% ወደ 50% ዝቅ እንዲል ሲወስን፣ ለቤት ውስጥ ዝግጅቶች ደግሞ የተመልካች መጠን 35% ብቻ እንዲሆን ወስኗል። ለዛሬ መረጥንላችሁ ስፖርታዊ መረጃዎች እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን የሰኞ ምሽት የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። ደናደሩ ሰላም ሁኑ።